ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ መጋቢት 29 2016 ዓ.ም ዝግጅታችን ጀመረ።
በኢትዮጵያ የሚታየው የፖለቲካ አለመረጋጋት በሆቴሎች ላይ የሚያደርሰው ከፍተኛ ተጽዕኖ ጨምሯል።
167 ሆቴሎች በትክክል ገቢያቸው ሞልቶ እያደረ ነው ብለን አጥንተ ያመጡልን ከ20 ሆቴሎች ናቸው። በትክክል በቃ ሆቴላቸው እየሞላ ኦኩፓንሲ ሬታቸው በየቀኑ 50% እና ከዛ በላይ እያስመዘገቡ ያሉት ማለት ነው።
ድሮ ከተማ ውስጥ በፎር ስታር ደረጃ ያሉ ሆቴሎች ከ60-70 ዶላር በታች አይሸጡም ነበር ስሎ ሲዘን በሚባል ጊዜም። አሁን ሆቴሎች እስከ 35 ዶላር ድረስ በዶላር ስንጠራው ማለት ነው በኢትዮጵያ ብር እስከ 2000 ብርም በዝግጅት ጊዜ አካቶ ለመስራትና ደንበኛ ለመሳብ እንደዚህ በዶላር ለመሆን ጥረት እያደረጉ ያሉበት ሁኔታ ነው። አሁን ምንም ኤክስፔንስ የሚባል የለም ከተወሰኑ የተሻለ ገበያ ድርሻ ካላቸው ሆቴሎች በስተቀር።
በተከታታይ የሰማችኋቸው የኢትዮጵያ ቱሪዝምና የሆቴል ገበያዎች ማህበር ፕሬዝዳንት የሆኑትን አቶ ጌታሁን አለሙና በአዲስ አበባ የሚገኝ ባለአራት ኮከብ ሆቴል ስራ አስኪያጅ አቶ ማናዬ ተስፋዬን ነው። በዚህ ዙሪያ የተጠናቀረው ዘገባ ከዜና በኋላ ይቀርባል።
በተመሳሳይ ጊዜ ብዙ አልበሞች የምናገኝበት ነገር ምናልባት ይሄ የዘመን ለውጦች የሚፈጠሩበት ዘመኖች የሚቀየሩበት ፖይንት እሱ ቦታ ላይ ያለን ይመስለኛል። አሁን እንደ ሙዚቃ ደግሞ በሀገራችን ማለት ነው።
አሁን ደግሞ የሰማችኋት የሙዚቃ አስተማሪና ድምፃዊት ብሌን ዮሴፍ ትባላለች። በኢትዮጵያ እየጨመረ የመጣውን የሙዚቃ አልበም ስራ በምሽቱ ዝግጅታችን እንቃኛለን።
ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ የዕለተ እሁድ መጋቢት 29 2016 ዓ.ም የመስታወት ዝግጅታችን እነሆ ጀምሯል። ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ስመኝሽ የቆየና
ደረጀ ደስታንን ብራን ኃይሉ በቅንብሩ አብራን ትቆያለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። በምሽቱ መሰናዷችን ሌሎች ማህበራዊ ጉዳዮችን የሚዳስሱ ዝግጅቶችና ዘና የሚያደርጉ ሙዚቃዎችም አሉን።
ከዛ በፊት ግን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
እናስጠልኝ አድማጮች፣ ከምሽቱ ዜናዎች ጋር ኤደን ገረሞ ነኝ። የዴሞክራቲክ ኮንጎ ሚሊሻዎች 15 ሰዎች ገደሉ። በሰሜን ምስራቅ ዴሞክራቲክ ኮንጎ ታጣቂ ሚሊሻዎች በፈጸሙት ጥቃት 15 ሰዎች መግደላቸውን የአካባቢው ባለስልጣናትና ነዋሪዎች አስታወቁ። በምህፃሩ ኮዴኮ ተብሎ በሚታወቀው የኮንጎ የልማት ትብብር በተሰኘው ታጣቂ ቡድን ምክንያት በዚህ በያዝነው በጎርጎሮሳውያኑ ዓመት በወርቅ ማዕድን ስፍራ የሚሰሩ ብዙዎች መገደላቸውም ተገልጿል። የቅርብ ጊዜው ጥቃት ጋሊና ኢቱሪ በተሰኙት አካባቢዎች ነው የተፈጸመው። ማንነታቸው እንዲገለጽ ያልፈለጉ አንድ የግብረሰናይ ተቋም ባልደረባ 7 ሴቶችን ጨምሮ 16 ሟቾች በመንደሩ አደባባይ ላይ ሞተው ማየታቸውን ተናግረዋል። አክሽን አጌንስት ሃንገር የተሰኘው የእርዳታ ቡድን በኮዴኮ ታጣቂዎች በሚደርሰው ጥቃት የተነሳ በኢቱሪ አውራጃ ድጋፍ ማድረግ ማቋረጡንም ገልጿል። በዴሞክራቲክ ሪፐብሊክ ኦፍ ኮንጎ ለዓመታት ከዘለቀው ሰላም በኋላ ከጎርጎሮሳውያኑ 2017 አንስቶ ግጭቶች እየጨመሩ መጥተዋል። የመንግስታቱ ድርጅት በግጭቶቹ የተነሳ በሺዎች ሲሞቱ 1.5 ሚሊዮን ሰዎች ከመኖሪያ ቀያቸው መፈናቀላቸውን አስታውቋል። ኔታንያሁ እስራኤል ሐማስን ለማሸነፍ አንድ እርምጃ ብቻ ይቀራታል አሉ። ከተጀመረ 6 ወራት የሞሉት የእስራኤል ሐማስ ጦርነትን ለማሸነፍ ተቃርበናል ሲሉ ዛሬ እሁድ ኔታንያሁ አስታውቀዋል። ፕሬዝዳንቱ ይህንን ያሉት በደቡባዊ ጋዛ በቂ ኃይል አስቀርተው ቀሪ ኃይላቸውን ካስወጡ በኋላ ነው። ፕሬዝዳንቱ ለካቢኔያቸው ባደረጉት ንግግር ለድል አንድ እርምጃ ይቀረናል ያሉ ሲሆን አያይዘውም ይሁን እንጂ የከፈልነው መስዋዕትነት የሚያሰቃይና ልብ ሰባሪ ነው ሲሉ ተናግረዋል። ምንም እንኳን በካይሮ የተኩስ አቁም ድርድር እየተደረገ ቢሆንም ታጋች ዜጎቻችን ካልተመለሱ በፍጹም የተኩስ አይቆምም ሲልም ቃል ገብተዋል። ሐማስ በጋዛ ስርቻዎች ውስጥ 100 የሚሆኑ የቆዩ ታጋቾችንና በጎርጎሮሳውያኑ ጥቅምት 7 1200 ሰዎችን ገድሎ ታጋቾችን እንደያዘ ነው። በጋዛ የሚመራው የሐማስ የጤና ሚኒስቴር እስራኤል በፈጸመችው የመልሶ ማጥቃት 33 3000 ሰዎችን መግደሏና ከነዚህ ውስጥ 2/3 የሚሆኑት ሴቶችና ህጻናት መሆናቸውን አስተውቋል። አድማጮቻችን፣ የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። ኢራን እስራኤልን እበቀላለሁ አለች። እስራኤል በሳምንቱ መጀመሪያ ላይ በሶሪያ በሚገኘው የኢራን ቆንስላ ላይ በፈጸመችው ጥቃት 2 የኢራን ከፍተኛ የጦር ጄኔራሎችን ጨምሮ 12 ሰዎች የሞቱ ሲሆን ይህን ተከትሎ አንድ ከፍተኛ የኢራን ባለስልጣን ኢራን ትበቀላለች ሲሉ ዝተዋል። ጄኔራል መሐመድ ባግሃሪ ጄኔራል መሐመድ ረዛ ዛሂዲን ለመቅበር ለተሰበሰቡ ለቀስተኞች ኢራን መቼ የበቀል ተልኳን እንደምትፈጽምና እንዴት እንደምታቀነባብረው ታስብበታለች ሲሉ ተናግረዋል። ጊዜው የጥቃት አይነቱና ተልኳው እስራኤል በፈጸመችው ድርጊት እንድትጸጸት ሆኖ እንዲፈጸም እንወስናለን ብለዋል ጄኔራሉ። ያህያ ራሂሚ ሳቫቪ የተሰኙ የአያቶላ አሊ ካሃሚኒ አማካሪ ባለስልጣን ደግሞ የኢራን የአብዮት ዘብ አባላትን የገደለውን የኩሶሪያው ጥቃትን በተመለከተ ኢስና ከተሰኘ የዜና አውታር ጋር ባደረጉት ቃለ ምልልስ ከዚህ በኋላ የእስራኤል ኤምባሲዎች ደህንነታቸው የተጠበቁ አይሆንም ብለዋል። ባለስልጣኑ ባደረጉት ንግግር ከዚህ በኋላ የጽዮናውያን አገዛዝ ኤምባሲዎች ደህንነታቸው የተጠበቁ ስፍራዎች አይደሉም ሲሉ ነው የተናገሩት። እስራኤል በኢራን የዲፕሎማሲ ማረፊያ ላይ የፈጸመችው ጥቃት በሁለቱ ባላንጣ ሀገራት መካከል ከጊዜ ወደ ጊዜ እየጨመረ የመጣው ውጥረት ማሳያ ነው። በመጨረሻም የሩሲያው ላቭሮቭ ስለ ዩክሬን ጦርነት ለመወያየት ወደ ቻይና ያቀናሉ። የሩሲያው የውጭ ሚኒስትር ሰርጌይ ላቭሮቭ ነገ ሰኞና ማክሰኞ በዩክሬን ጦርነት ዙሪያ የሞስኮና የቤጂንግ ትብብርን ለማጠናከር በቻይና እንደሚቆዩ ታውቋል። ሰርጌይ ላቭሮቭ ትኩስ ጉዳዮች ሲሉ የጠሯቸው የዩክሬኑና የእስያ ፓስፊክ ቀውስን በተመለከተ እንዲሁም በጋራ ትብብሮች ዙሪያ ለመወያየት በቻይና ውጭ ጉዳይ ሚኒስትር ዋንግ ዩ ግብዣ ተደርጎልኛል ሲሉ ተናግረዋል። ሮይተርስ ባለፈው ወር ላይ የሩሲያው ፕሬዚዳንት ቭላድሚር ፑቲን ወደ ቻይና በመጪው ግንቦት እንደሚጓዙና በዛም ከቻይናው አቻቸው ሺጂንፒንግ ጋር እንደሚገናኙ መዘገቡ የሚታወስ ነው። ቻይና ባለፈው የጎርጎሮሳውያን ዓመት የዩክሬኑን ቀውስ ይቀርፋሉ ያለቻቸውን 12 ነጥቦች ያሉት ሰነድ ያዘጋጀ ሲሆን ሩሲያ የቻይና አቋም አመክንዮአዊ ነው ስትል ምላሽ ሰጥታለች። በሌላ በኩል ስዊዘርላንድ ጥር ወር ላይ የዩክሬኑ ፕሬዚዳንት ቮልደመር ዘለንስኪ ባቀረቡት ጥያቄ መሰረት የሰላም ጉባኤ ለማዘጋጀት ፈቃደኛ ሆናለች። የሰላም ቀመሩን ቀደም ብለው ያስቀመጡት ፕሬዚዳንት ዘለንስኪ ሩሲያ አስቀድማ ከያዘቻቸው የዩክሬን ግዛቶች መልቀቅ ይኖርባታል ብለዋል። ሞስኮ የዘለንስኪን ሐሳብ የማይረባ በማለት የወረፈችው ሲሆን በስዊዘርላንድ ተገናኝተው መምከሩም ምዕራባውያን ለዩክሬን ከሌላኛው ዓለም ድጋፍ የሚያሰባስቡበት ስልት ነው ስትል አጣጥለዋለች። አድማጮች፣ ለምሽቱ ያዝናቸው ዜናዎች እዚህ ላይ ተጠናቀቁ። ከቀሪ መሰናዶዎች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ መጋቢት 29 2016 ዓ.ም የመስታወት ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት።
ዝግጅታችንን እንደተለመደው በሙዚቃ ነው የምንጀምረው። ቀዳሚ የሚሆነው የጎሳዬ ተስፋዬ ሰርክ አዲስ ነው። ከመስታወት ጋር አብራችሁ እንድታመሹ በድጋሚ እንጋብዛለን። ከጎሳዬ ተወዳጅ ሙዚቃዎች ውስጥ አንዱ የሆነውን ሰርካዲስ እና ሰምተን የተመለስነው ልክ እንደኔ እንግዲህ አድማጮቻችንን በሙዚቃው ትንሽ ዘና ወዝወዝ እንዳሉ እርግጠኛ ነኝ።
እኔም ውዝዋዜሽን እያየሁ እያደነቅኩ ነበር። ይህችን ውዝዋዜ አንድ ቀን በምስልም እንደምታሳይን እርግጠኛ ነኝ።
ከካሜራ ጀርባ ልምምዴን ልጨርስ እንጂ አይቀርም ደረጀ።
እንግዲህ ዘና አካልን ወደ መጀመሪያው መሰናዷችን እናልፋለን። በኢትዮጵያ የሚታየው የፖለቲካ አለመረጋጋት በሆቴሎች ላይ የሚያደርሰው ከፍተኛ ተጽዕኖ። በኢትዮጵያ የሆቴሎች ስራ እንቅስቃሴ መዳከሙን ከሚያከራዩዋቸው ክፍሎች የሚከራዩት ከ50% በታች መሆኑንና አንዳንዶቹም የባንክ ዕዳ መክፈል እየተሳናቸው በኪሳራ እየተዘጉ መሆኑን የሆቴል ባለሙያዎችና የስራ መሪዎች ለአሜሪካ ድምፅ ተናግረዋል።
ደረጀ፣ የሆቴላቸው ስም እንዳይገለጽ የጠየቁትን በአዲስ አበባ የሚገኝ አንድ ባለአራት ኮከብ ሆቴል ስራ አስኪያጅ አቶ ማናዬ ተስፋዬን እና የኢትዮጵያ ቱሪዝምና ሆቴል ገበያዎች ማህበር ፕሬዝዳንት አቶ ጌታሁን አለሙን ያነጋገርካቸው አንተነህ፣ ሁለቱም ለሆቴሎቹ ስራ መቀዛቀዝ፣ የሀገሪቱ አለመረጋጋት፣ ተከትሎ የመጣው የቱሪዝም መዳከምና የውጭ ምንዛሪ ጉድለት አስተዋጽኦ ማድረጋቸውን የተናገሩት የሆቴሎች ጥራት ጉድለትና ደንበኞችንና ጎብኚዎችን ለመሳብ ልዩ ልዩ የማስታወቂያ ስራዎች አለመሰራት እንዲሁም ከሁኔታዎች ጋር የተናበበ የዋጋ ለውጦችን አለማድረግም በሆቴሎች በኩል የሚታይ ችግር ሆኖ ተነስቷል። እንግዲህ ሙሉውን ዝግጅት ከዘገባው ተከታትለን እንመለሳለን።
የሆቴል ስራ አሁን እጅግ በጣም ቀዝቃዛ በሚባልበት ሁኔታ ላይ ነው የሚገኘው የሚሉት አቶ ማናዬ ተስፋዬ ስሙ እንዳይገለጽ የፈለጉት በአዲስ አበባ የሚገኝ የአንድ ባለ አራት ኮከብ ሆቴል ዋና ስራ አስኪያጅ ናቸው። ከኮቪድ-19 በኋላ የማገገም አዝማሚያ አሳይቶ የነበረው የሆቴሉ የገበያ እንቅስቃሴ በቅርቡ በሰሜን ኢትዮጵያ በተፈጠረው የጸጥታ እንቅስቃሴ እጅግ የተዳከመ መሆኑን በመግለጽ ሂደቱን እንደሚከተለው ያብራራሉ።
የሆቴል ቢዝነሱ እንግዲህ ላለፉት ኦልሞስት ወደ 4-5 ሊጠጋ በሚችል አመታት ከኮቪድ ጀምሮ የሆቴል ቢዝነስ ጤናማ አይደለም አዲስ አበባ ላይ ወይም ኢትዮጵያ ላይ ማለት ይቀላል። ስፔሻሊ አዲስ አበባ ላይ የኮቪድ ተጽዕኖ ነበረ። ኦልሞስት 1-2 አመት ያህል የፈጀ ተጽዕኖ፣ ከዛ ደግሞ መጠነኛ ማገገም እያሳየ ተስፋ እየሰጠ ባለበት ወቅት ላይ የሰሜኑ ጦርነት መጀመር በጣም ነው በከፍተኛ ሁኔታ ያዳከመው። ከኮቪድ ያላገገመውን ኢንዱስትሪ በድጋሜ አዳከመው። እንደገና አሁን ደግሞ መንግስት ከፋኖ ጋር ባለው እና የተለያዩ ኦሮሚያ አካባቢዎች ባለው የሰላም እጦት ቢዝነስ በሶስተኛ ዙር እንግዲህ እየተፈተነ ያለበት ሁኔታ ነው።
የሆቴል ስራ አልፎ አልፎ በመሀል የማንሰራራት አዝማሚያ የሚያሳይ ቢሆንም ባሉት ነባራዊ ሁኔታዎች ቁጥራቸው በቀነሰ ደንበኞችና ገበያዎች የተወሰነ መሆኑን አቶ ማናዬ ይናገራሉ።
በመሀል የተወሰነ ማንሰራራት የሚያሳይበት ሁኔታ አለ። አብዛኛው የሆቴል ቢዝነስ ረቬኑ ሀገር በቀል በሆኑ ቢዝነሶች ላይ የተወሰነም ሆኗል። ከውጭ ቱሪስቶች አይመጡም። በጣም ጥቂት በሚባል ቁጥር ነው የሚመጡት። እነሱም አዲስ አበባ ላይ ብዙ ትራንዚት አያደርጉም እንደበፊቱ። ምናልባት የተመረጡ የተወሰነ ቦታ ላይ ነው ትራቭል የሚያደርጉት። የኮንፈረንስ ቱሪዝሙም በራሱ በጣም ተዳክሞ ያለበት ሁኔታ ነው ያለው እና ስራም ቢኖር ድርጅቶችን ለማስቀጠል አንዳንድ ኮሚትመንቶችን፣ የባንክ ሎኖችን ለመመለስ ለዚህ የሚያስፈልጉ ነገሮችን መንግስት ጋር ያሉ ስራዎችን እነሱ ላይ ትኩረት በማድረግ ነው እንግዲህ እየተንቀሳቀስን ያለ ነው ማለት ነው።
አቶ ጌታሁን አለሙ የኢትዮጵያ ቱሪዝምና ሆቴል ገበያዎች ማህበር ፕሬዝደንት ናቸው። ማህበራቸው በዋናነት የሚሰራው የኢትዮጵያን ሆቴሎችና ቱሪዝም ለዓለም ማስተዋወቅና ለሆቴሎች ልዩ ልዩ የዓለም አቀፍ ጉባኤ መስተንግዶ ገበያዎችን ማፈላለግ እንደሆነ ነግረውናል። በአቶ ማናዬ ሐሳብ የሚስማሙ ቢሆንም ከሰሜኑ የኢትዮጵያው ክፍል በቀር በተለይ በደቡብ የአገሪቱ ክፍል አሁንም የቱሪስት ፍሰቱ ያልቀነሰ መሆኑን ይናገራሉ። የቱሪዝም ፍሰቱን ለመጨመር በእርግጥ ቀጣይ ስራ ይጠብቀናል ሲሉም ይከራከራሉ።
በተለይ ደቡቡ ላይ ቀላል የማይባል የቱሪስት ፍሰት አለ። አሁንም ደግሞ ሴን ኢንተርቪው የምናደርግበት ድረስ ጀምሮ ቱሪስት ፍሰቱ ደህና የሚባል ደረጃ ላይ ነው ያለው። ነገር ግን በሰሜኑ አካባቢ እንደሚታወቀው አሁንም ሆቴሎችና ቱሪዝም እንደዚሁ የመቀዛቀዝና ጭራሽ መቋረጥም እንቅስቃሴ ይታይባቸዋል። ይህ ደግሞ በአጠቃላይ ኮቪድ-19 በኋላ የመጣ የሀገር ጉዳት ነው። ነገር ግን በቀጣይ በብዙ መልኩ በሚባል ደረጃ መሻሻዎች እንዲኖሩ አዳዲስ ፓርኮች ተገንብተዋል። እነሱን ፕሮሞት ማድረግ፣ በተለያየ መንገድ ፓኬጆችን ማዘጋጀት ማዘጋጀት ያን ፓኬጅ ደግሞ ለዓለም መሸጥና ቱሪስት ፍሰቶቹ ወደ ሀገር ቤት እንዲመጡ ማድረግ ቀላል የማይባል ስራ በቀጣይ ይጠበቅብናል ማለት ነው።
በተለይ በሰሜን ትግራይና አማራ ክልል ዋና ዋና በሆኑ ዕውቅ የቱሪስት መስህቦች አካባቢ የሚገኙ ሆቴሎች ዋነኞቹ ተጎጂዎች መሆናቸውን አቶ ጌታሁን ይገልጻሉ።
አክሱም ይሄ ያዝ ለቀቅ የማለት ነገር አለው። በደንብ ሙሉ ለሙሉ ክፍት አልሆነም። አሁንም ድረስ የሚቀሩት ነገሮች አሉ። ጎንደርን በተመለከተ ክፍት ነው። ከተማው በጣም የተረጋጋ ሁኔታ ነው ያለው። ቱሪስትም እንደ ልብ ይገባል፣ ይወጣል። ነገር ግን ያው ከዚህ ከሰላም ማስከበሩ ጋር በተያያዘ እንግዲህ አሁንም የሚታየው ቀይ ነው። በኢምባሲዎች ላይ ወደዛ ከዜጎችን እንዳይልኩ ይከለክላል ማለት ነው። ላሊበላ ስንመጣ ሙሉ ለሙሉ አሁንም ክፍት ነው። በእኛም በኩል በጣም ሰላሙ የተረጋገጠ ነው። መሄድም ይችላል። አውሮፕላኖቹም መነሳትም ማረፍም ይችላሉ። ደርሶ መምጣት ይቻላል። ነገር ግን አሁንም እዛ አካባቢ ያለው ደግሞ ቢጫ ነው። ብትሄዱ ሲል ሪስክ ውስጥ ናቸው የሚል ነው። እንግዲህ በሰገድ ወደ ትክል ድንጋዮች፣ ወደ አዳዲስ ጨበራ ጩርጩራ፣ ወደ ሀይቅ በምንመለከትበት ጊዜ በተቃራኒው ነው። በጣም ጥሩ የሚባል የቱሪስት ፍሰት አለው። በደንብ ኢንፎርሜሽን ሰምተው ነው የሚመጡት። በጣም ሰላማዊ ነው። እስካሁን ድረስ ምንም አይነት ግጭትም አልተደረገባቸውም። እነዚህ አካባቢዎች ለምተዋልም። ስለዚህ እነሱን እየሰጥን እንግዲህ ሙሉ ለሙሉ ቱሪስት ፍሰቱ እንዳይቋረጥ ጥረት እያደረግን እንገኛለን በአሁኑ ሰዓት ማለት ነው።
ኢትዮጵያን መጎብኘት ከሚፈልጉ የተለያዩ አገራት ዜጎች በየጊዜው ስለ ሰላሙ ሁኔታ ጥያቄዎች ይመጡልናል የሚሉት አቶ ጌታሁን፣ እኛ ሁኔታዎች ሰላም መሆናቸውን ብንገልጽም ኤምባሲዎቻቸው የሚሰጧቸው መረጃዎች የተለየ በመሆኑ ቱሪስቶች አይመጡም ይላሉ።
የሰላሙ ጉዳይ ምን ይመስላል፣ ብንሄድ ሰላም ነው ወይ፣ ደርሰን ብንመለስ የሚሉ የተለያዩ ኢሜሎች ደርሱናል ከዓለም ላይ እና ያን የመመለሱ ስራ በጣም እስካሁን ድረስ ሰላም እንደሆነ ነው የምንነግረው። ግን እነሱ ደግሞ ከተለያዩ ኤምባሲዎች የሚያገኙት የተሳሳተ ኢንፎርሜሽን አለ። አንዳንድ ቦታ ላይ ብትመለከት የዌብሳይቶቻቸው ላይ በተለይ ኤምባሲዎች የሚወጡት ሬድ ፍላግ አድርገውብናል፣ አንዳንዱ ላይ ቢጫ ነው። ቢጫ ማለት ዋርኒንግ ነው። ቀይ ደግሞ ከሆነ እዛ አካባቢ ላይ ጭራሽ ዜጎቻቸው እንዲደርሱ አይፈቅድም ማለት ነው። ስለዚህ ከኛ መረጃውን ከወሰዱ በኋላ ከኤምባሲ ቻቸው ደግሞ የሚያገኙትን መረጃ እንዲሁ አለ። እንዲህ አይነት ነገሮች ላይ ሲሆኑ ትንሽ ያስቸግረናል። ጥሩ ፓኬጆቻችንን ሸጠን ገበያውን ለሀገራችን ለመፍጠር ማለት ነው። ይሄ ደግሞ ሆቴሎችንም ቱሪዝምንም አያነቃቀውም።
አቶ ማናዬ ሆቴሎች አሉብን የሚሏቸው ችግሮች ከቱሪዝም ጋር በተያያዙ ብቻ ሳይሆኑ ዋና ዋና ናቸው የሚሏቸውን ሌሎች ችግሮች እንደሚከተለው ይዘረዝራሉ።
እንግዲህ በዋነኛነት አሁን ሆቴሎች ጋር ያለው ነገር ያው የገበያ እጦት ነው። በአብዛኛው ሆቴሎች ሲገነቡ ኢንተርናሽናል ማርኬቱ ላይ ዲፔንድ ያደረገ ስትራክቸር ይዘው ነው የሚንቀሳቀሱት። ኢንተርናሽናል ማርኬቱ ለማቀፍ ወደ ኢትዮጵያ የሚመጡ ቱሪስትም ብንለው ለኮንፈረንስ ቱሪዝምም ለተለያዩ ፐርፐዝ የሚመጣው ቁጥር በጣም አናሳ መሆኑ እሱ የገበያ ተግዳሮቱ በጣም ትልቅ ነው። ሌላው የፎሬን ከረንሲ እጥረት፣ ባንክ ላይ በበቂ ሁኔታ ዶላር ማግኘት አለመቻላቸው ሆቴሎች ራሳቸው ላይ ኢንቨስት ለማድረግ ፋሲሊቲያቸውን ሪኖቬት ለማድረግ አፕግሬድ ራሳቸው ለማድረግ አንዳንድ ሎካል ገበያ ላይ በውድ የሚገኙ ነገሮችም በራሳቸው ከውጭ ለማግኘት ለማስገባት የሚያደርጉ ጥረት ላይ በጣም ከፍተኛ ተግዳሮት ሆኗል ማለት ነው የፎሬን ከረንሲ እጥረት። ከዛ ጎን ለጎን እንግዲህ ሰላም በበቂ ደረጃ አዲስ አበባ ላይ ብቻ ነው እንግዲህ ተገድቦ ያለው እና በዙሪያውና ራቅ ራቅ ባሉ አካባቢዎች ላይ ሰላም አለመኖሩ ሆቴሎች የሚፈልጉትን ገበያ ማግኘት የማይችሉበት ሁኔታ አለና እነዚህ በዋነኛነት ተግዳሮት ናቸው። ቅድም ለመጥቀስ እንደሞከርነው የሰለጠነ የሰው ኃይል አሁንም በበቂ ደረጃ አለ ማለት አይደለም። እንግዲህ ዲማንድ እና ሰፕላዩ የተወሰነ ልዩነት አለው። ብዙ ሆቴሎች ወደ ኢንዱስትሪ ተቀላቅለዋል። በዛን ያህል እነሱን ሆቴሎች በሙሉ ሊመጥን የሚችል የሰለጠነ የሰው ኃይልም ደግሞ በበቂ ሁኔታ የሌለበት ሁኔታ አለ።
የቱሪዝም ሚኒስቴር አዳዲስ ተመዝጋቢ ከሆኑ 64 ሆቴሎች መካከል የዓለም ቱሪዝም ድርጅት ያስቀመጣቸውን መስፈርት አሟልተዋል ላላቸው 31 አዳዲስ ሆቴሎች የተሰጠውን የኮከብ ደረጃ ምደባ በቅርቡ ይፋ አድርጓል። በ2014ና በ2015 ዓ.ም ምዘና ከተደረገላቸው 64 ሆቴሎች መካከል 7ቱ ባለ 4 ኮከብ ደረጃ የተሰጣቸው ሲሆን 9 ሆቴሎች ደግሞ የ3 ኮከብ ደረጃን አግኝተዋል። እንዲሁም 5 ሆቴሎች የ2 ኮከብና 8 ሆቴሎች ባለ 1 ኮከብነት ማግኘታቸውን አስታውቋል። የነዚህ ሆቴሎችም ሆነ የነባሮቹ ሆቴሎች የወር ገቢ ሁኔታ ምን ይመስላል? አቶ ጌታሁን፣
ለምሳሌ አዲስ አበባ ላይ 167 ባለኮከብ ሆቴሎች አሉ። አሁን ባንሳት ከእነዚህ ሆቴሎች ውስጥ ውጭ ኦኩፓንሲ ሬታቸው ከ50% በላይ ሆኗል። ኦኩፓንሲ ሬት ማለት ትንሽ ለአድማጮችም ለማብራራት ተይዘው የሚያድሩት ለምሳሌ ካሉት 50 ክፍል አንድ ሆቴል ካለው 50 ክፍል 25ቱ ተይዞ ካደረ 50% ኦኩፓንሲ ሬት ብለን እንናገራለን በባለሙያ ቋንቋ ማለት ነው። እና ከ50% በላይ ተይዞ ማደር አለበት በቀን ማለት ነው። አዲስ አበባ ላይ የምናየው ከሞላ ጎደል ጥገኛ የሆኑት የትራንዚት ደንበኞች ወይም ደግሞ የኢትዮጵያ አየር መንገድን ነክተው በንጋታው ወደ ሌላ አፍሪካ ሀገራት የሚሄዱትን የትራንዚት መንገደኞችን በመሰብሰብ ነው። እዛ ላይ ደግሞ ምን ያህል ርቀት ያስኬደናል? እዛ ላይ ዲፔንድ ሆኖ መኖር ምን ያህል ርቀት? ምክንያቱም አሁን ስካይላይት ቁጥር 2 በተከፈተበት ጊዜ ከፍተኛ ጭንቀት መጥቶ ነበረ። ምክንያቱም ትራንዚተሮቹን በሙሉ እዛ ያሳድራል ኢትዮጵያ አየር መንገድ፣ የቀሩትን ወደ ከተማው ሲበትናቸው በጣም ጥቂት ናቸው። በቃ ከተማው ላይ የሚበተኑት ቱሪስቶች ማለት ነው። ቱሪስት እንኳን ልንላቸው አንችልም፣ የትራንዚት መንገደኛ ብንለው ይሻላል። በዛ ላይ በጣም ከፍተኛ ቅሬታ ወደ ቢሮችን ይመጣ ነበርና አሁን ይሄንን ወደ ውጤት ያላመጣንበት ወይም ደግሞ ገቢያቸው ያልጨመረበት ምክንያት ትራንዚት መንገደኛ ላይ በመንጠልጠሉ ነው ቢዝነሳቸው። ነገር ግን ከሱ ጋር አብሮ የተያያዙት ነገሮችን መስራት ያለባቸው በተለይ እንደው ከ167 ሆቴሎች በትክክል ገቢያቸው ሞልቶ እያደረ ነው ብለን አጥንቶ ያመጡልን ከሀያ ሆቴሎች ናቸው። በትክክል በቃ ሆቴላቸው እየሞላ ኦኩፓንሲ ሬታቸው በየቀኑ 50% እና ከዚያ በላይ እያስመዘገቡ ያሉት ማለት ነው።
ከአምስት ዓመት በተለይም ከኮቪድ በፊት የሆቴሎች አማካይ ገቢ ከመኝታ ክፍሎቻቸው 75% የሚሆኑትን በማከራየት የሚገኝ ገቢ ነበረው የሚሉት አቶ ማናዬ ደግሞ ችግሩ የክፍሎቹ አለመያዝ ብቻ ሳይሆን የሚሰጠው ክፍያም በዶላር መሆን ቀርቶ በብር በመሆኑ የገቢ ማሽቆልቆል ማሳየቱን ይገልጻል። ሳሉ
ሬቬኒው ደረጃ በፊት ሆቴሎች ያስገቡ ከነበረው ሬቬኒ እንደዚሁ በ50% የቀነሰበት ሁኔታ ነው ያለው ማለት ነው። በአብዛኛው ሬቬኒ ደግሞ ሀገር ውስጥ ያለ በኢትዮጵያ ብር ነው። በፊት ላይ ቱሪስቶችን ስለሚመጡ ከኢንተርናሽናል ትራቭለሮችም ለተለያየ ፐርፐዝ ኢትዮጵያ ውስጥ የሚመጡም ስለነበሩ ፔመንትም የሚፈጸመው ሀርድ ከረንሲ ነበረ እና ሆቴሎች አሁን ሀርድ ከረንሲ የማግኘት ነገራቸው በጣም የተገደበ ነው። ምናልባት የተወሰነ ግን በዚህ አይነት እንቅስቃሴ የሚያደርጉት ኢንተርናሽናል ቼን ሆቴሎች እንደነ ሸራተን፣ እንደነ ራዲሰን፣ እንደነ ሜሬት፣ ሀያት እነዚህ የሚባሉት ሬላቲቭሊ እነዚህ ነገሮችን ኦኩፓንሲያቸውም 50% በላይ ሆኖ የእነሱ የሚታይበት ሁኔታ አለ ማለት ነው። በተረፈ ግን ሎካል የሆኑ ሆቴሎች፣ ሀገር በቀል ሆቴሎች በእነዚህ ደረጃ ሊገለጽ በሚችል ኦኩፓንሲው ከ50% በሆነ አቨሬጅ ኦኩፓንሲ አመቶችን ጊዜያቶችን እያሳለፉ የሚገኝበት ሁኔታ ነው ማለት ነው። አሁን ከረንት ያለንበት ይሄ ወቅት ደግሞ የጾሞች መግባት የሙስሊምም የክርስቲያንም ጾም የገባበት ጊዜም እንደመሆኑ እሱም ተጨምሮ ብዙ ሆቴሎች ከ30% ኦኩፓንሲ ባልበለጠ ደረጃ እየተንቀሳቀሱ ያሉበት ሁኔታ ነው ያለው።
ሆቴሎች ከሁኔታዎች ጋር የተናበበ የዋጋ ለውጦችን አያደርጉም። ዋጋቸው የተጋነነ ነው፣ ውድ ነው ይባላል። ይህ ልክ ነው?
ጥሩ ጥያቄ ነው። እንግዲህ የከተማ ውስጥ የተለየ እንቅስቃሴ በሚኖር ጊዜ ትንሽ የተጋነነ ዋጋ የሚታይበት ሁኔታ እንዳልክ ነው። ለምሳሌ ፌብሩዋሪ ላይ ተደርጎ በነበረው የአፍሪካ የኤዩ አኑዋል ሰሚት ላይ አንዳንድ ሆቴሎች ዲማንድ ያላቸው በውጭ ጉዳይ ሚኒስትር የተመረጡ የነበሩ ሆቴሎች አቅርቦት የነበረው ዋጋ ትንሽ ተጋነነ ነበረ። ከዛ መልስ አሁን ባለው ወቅታዊ ሁኔታ ግን እንግዲህ የሆቴል ፕሮዳክት ፐርሸብል ነው እንላለን። ዛሬ ካልተጠቀምከው፣ ዛሬ ካልሸጥከው፣ ነገ ብትሸጠው ዛሬ ሙሉ ለሙሉ እንግዲህ ተቃጥሏል እንደማለት ነው እና በየትኛውም ሁኔታ ኦቨርሄድ ኮስት መሸፈን እስከቻለ ድረስ ዝቅ አድርጎ መሸጥ ትክክለኛ ብልህነት ነው ይባላል እና በዛ ደረጃ ነው እንግዲህ አሁን ከተማ ውስጥ በዶላር መጥራት ብዙ አስፈላጊ የማይሆንበት ሁኔታ መጥቷል። ሬትን በኢትዮጵያ ብር መጥራት እና ድሮ ከተማ ውስጥ በፎር ስታር ደረጃ ያሉ ሆቴሎች ከ60-70 ዶላር በታች አይሸጡም ነበር ስሎ ሲዝን በሚባል ጊዜም። አሁን ሆቴሎች እስከ 35 ዶላር ድረስ በዶላር ስንጠራው ማለት ነው በኢትዮጵያ ብር እስከ 2000 ብርም በዚህ ጊዜ አካቶ ለመስራትና ደንበኛ ለመሳብ እንደዚሁ ባዶላ ለመሆን ጥረት እያደረጉ ያሉበት ሁኔታ ነው። አሁን ምንም ኤክስፔንሲቭ ይባል የለም ከተወሰኑ የተሻለ የገበያ ድርሻ ካላቸው ሆቴሎች በስተቀር።
የኢትዮጵያ ሆቴል ኢንዱስትሪ ከሚተችባቸው ነገሮች መካከል አንዱ በቁጥርም ሆነ ደረጃቸውን የጠበቁ ሆቴሎች ብዛት አለመኖር ነው። በሌላ በኩልም ሆቴሎች በብዛት እየተገነቡ መሆኑንና ከአቅርቦትና ፍላጎት ውጭ መሆናቸው ይነሳል። አቶ ጌታሁን ብዛትም ሆነ ደረጃቸውን የጠበቁ የሉም በሚለው ይስማማሉ።
እኔ ሆቴሎች ያንሳሉ የሚል ነው። እንደዚች 30 ክፍልና 50 ክፍል አስመርቅ ያለውና ይሄ ሆቴል ከዛሬ ጀምሮ ክፍት ነው ምናምን በየጊዜው ላይ እኛም ጥሪ ደርሰናል። ሆቴሎች በሙሉ ሲያስመርቁ የክብር እንግዳ ሆናችሁ ተገኙልን ይላሉ። ነገር ግን እንደው አንድ ሆቴል እንደው ከ300 ክፍል በላይ ያለው ሆቴል በግለሰብ ደረጃ እንደነ ስካይላይት በመንግስት ነው የተገነቡት፣ ግን በግለሰብ ደረጃ እንደዚህ አይነት ሆቴሎች አልተገነቡም። ያው ቀድሞ የተገነቡ አሉ፣ እነ ሸራተን ምናምን የቆዩ ናቸው። ነገር ግን እንደው በአንድ አሁን ቅርብ ጊዜ ተከፈቱ የሚባል የአንድ ሰው የግለሰብ 300 ክፍል ያለው 200 ክፍል ያለው ሆቴል እንደው ከመቶም በላይ ያረካሉ ጥሩ ነው እንደዛ የለም ስለዚህ 85 ክፍል አለንና ገንብተናልና ጥሩ ነው ማኖሩ ጥሩ ነው ያም ማኖሩ ጥሩ ነው ነገር ግን ሰፋ ያለ ነገር ለምን እንደማናስብ ነው እኔ ለራሴ ጥያቄ የሚፈጥርብኝና ሰፋ ያለ ነገር አስቦ ካልሆነም እኮ ጆይን ቬንቸር አድርጎ መስራት ይቻላል ሁለት ሶስት ሀብታም በየቦታው ላይ ትንንሽ ሆቴሎችን ከሚገነባ ሰደ ብለው አንድ አይነት ሆኖ በአክሲዮንም ሊሆን ይችላል 400-500 ክፍሎችን ገንብቶ ሰፋ ያለ ቢዝነስን ማሰብ አንድ መሰረታዊ ክፍተታችን ነው ብዬ አስባለሁ።
አቶ ማናዬ ይህ ትችት እውነት ቢኖረውም እጅግ የተጋነነ ነው ይላሉ።
ጥያቄው ትክክልም ነው በተወሰነ ደረጃ ደግሞ ትንሽ አፕዴትም ሊሆን ይችላል። ምን ለማለት ነው አሁን ላይ በዓለም አቀፍ ደረጃ ሊፎካከሩ የሚችሉ በፋሲሊቲ በፕሮዳክት ደረጃ እንደዚህ በሰርቪስ ስታንዳርድ የተሟሉ ሆቴሎች ወደ ኢንዱስትሪ እየተቀላቀሉ ያሉበት ሁኔታ አለ። በዚህ ደረጃ በደንብ የተሻሻሉ ያደጉ ሆቴሎች አሉ። ባለፉት 5 ዓመታት ማለት ይቻላል ኢንዱስትሪው በጣም ስለተጎዳ ሆቴሎች ራሳቸው ላይ ኢንቨስት ለማድረግ ፋሲሊቲያቸውን ፕሮዳክታቸውን ለማሻሻል የሰለጠነ የሰው ኃይል ከተማ ውስጥ ያለው ነው የሰለጠነ የሰው ኃይል ተሻምቶ ለመውሰድ አቅም ያጡበት ሁኔታ ስላለ አንዳንድ ሆቴሎች ከገበያም እስከ መውጣት ከተማ ውስጥ ድሮ ፋና ወጌ የሚባሉ ለረጅም ጊዜ ከተማ ውስጥ የቆዩ የሚባሉ ሆቴሎች ሙሉ ለሙሉ ሆቴልነቱ ቀርቶ ለአፓርትመንት ወደ ሌላ ወደ ቢዝነስ ኮምፕሌክስ ህንፃነት እስከ መቀየር የደረሱበት ሁኔታ አለ ማለት ነው። ምክንያቱ ምንድን ነው? አብዛኛው ሆቴል ከባንክ ጋር ተያያዥነት ባለው ነው እንግዲህ የሚገነባው እና የባንክ ሪፔመንት በየጊዜው ይጠበቃል፣ ኤክስፔክት ይደረጋል። ኮቪድን ምክንያት በማድረግ ወይንም የሰሜኑ ጦርነት በፈጠረው ተጽዕኖ ምክንያት የተለየ ኢንዱስትሪ ለማነቃቃት ብዙ እንህል ሰፖርት አልነበረም ከመንግስትም በኩል እና በእርግጥ በኮቪድ ጊዜ አነስ ባለ ወለድ ድርጅቶች ሆቴሎች ሰራተኞችን እንዳይበትኑ ብድር አቅርቦት ባንኮች ለተወሰኑ ሆቴሎች ያመቻቹበት ሁኔታ ነበረ። እሱም ግን በአጭር ጊዜ ደግሞ መለስ ስለነበረበት ብዙ ጠቃሚ ሆኖ አልተገኘም እና በዚህ ምክንያት ኢንዱስትሪውን በሚፈተንበት ሁኔታ እንግዲህ ከተማ ውስጥ የተለያዩ የቱሪዝም አሰልጠኛ ከከተማ ውጭ በዩኒቨርሲቲ ደረጃን በሰፊው እየተስፋፉ ያሉበት ሁኔታ አለና ከበፊቱ በተሻለ በዛ ያለ የተማሪ ሰው ኃይል አቅርቦት አለ። አሁን ኢንዱስትሪ ላይ ይቀራል። ያ ማለት በነ ኬንያ ደረጃ እና በሌሎች በአካባቢያችን ካሉ ሀገሮች ደረጃ ደርሰናል ማለት ባይሆንም በፊት ከነበረው በተሻለ ደረጃ የሰው ኃይል አቅርቦት ያለበት ሁኔታ አለ። በፋሲሊቲ ደረጃም የተሟሉ ሆቴሎች ወደ ኢንዱስትሪ ገብተዋል። እንደ ሜንታይም ደግሞ ቅድም ለማለት እንደሞከርኩት ቁጥራቸው ጥቂት የማይባሉ ሆቴሎች ከኢንዱስትሪው መፎካከር ሰርቫይቭ ማረጋገጣቸው እየወጡ ያሉበት ሁኔታ አለ።
አቶ ጌታውን ይህም ሁሉ ሆኖ ለሆቴል ስራ በመንግስት የሚሰጠው የቀረጥ ማበረታቻ አነስተኛ መሆኑን ይገልጻሉ። አንድ ሰው አዲስ አበባም ሆነ ክልሉ ላይ ባለ 4 ኮከብ ሆቴል ቢከፍት የቀረጥ ማበረታቻው ተመሳሳይ ነው። ስለዚህ ይህ ባለሀብቶችን አያበረታታም ይላሉ። የቀረጥ ችግር በዚህ ብቻ የሚያበቃ አለመሆኑን ይገልጻሉ።
ከቀረጥ ነጻ ከተጠቀምክ ድጋሚ መጠቀም አትችልም የሚለው ደግሞ ሌላ አሁን ደግሞ የመጣው ደግሞ ቻሌንጅ አለ። እሺ ኮኮብ የዛሬ 5-4 ዓመት የተሰጠ ኮኮብ ነው። ዛሬ ላይ ኮኮብ ደግሞ እኛ ኢቫሉዌት እናደርጋለን እንላለን። አሁን ዛሬ ላይ ስታደርግ ፈርኒቸር ልቀይር ካልክ ታክስ ከፍለ ነው የምታስገባው። ኖ መሆን የለበትም እንደዛ። ከቀረጥ ነፃው በእርግጥ አቢዩዝ ይደረጋል። ብዙ ጊዜ እያመጡ ከቀረጥ ነፃ መሸጥ ምናምን ምናምን ያደርጋሉ። እሱን ነገር አቁሞ ይሄ ያላቸውን ፈርኒቸር ግን የሚያድሱበትን ባረጀ ሶፋ ባረጀ አልጋ የሚያሰኙበት ምክንያቱም አንዳንድ ጊዜ መሪዎች ጭምር ያረጀ አልጋ ላይ ተኝተው ኢትዮጵያ ሄጄ ነው እንጂ ብለው ሊያወሩ የሚችሉት እከሌ ሆቴል ብለው አወሩ። ምክንያቱም እንደ ሀገር ነው የምናስተናግደው እንግዳ። በዚህ በሚሆንበት ሰዓት ላይ በጣም ጥንቃቄ ያስፈልጋል። የሚሰሩት እስፔሻሊ ደግሞ በጣም ኮከብ ላይ ያሉ ሰዎች ሁልጊዜ ገቢን ብቻ ሳይሆን መናፈቅ ያለባቸው በትክክል ሰርቪሶቻቸውን ደሊቨሪ እያደረጉ ነው ወይ፣ የኢንተርናሽናል ኮሚኒቲውን የሚመጥን ስራ ነው ወይ እየሰራ ነው ያለ ነው የሚለው ራሳቸው መፈተሽ አለባቸው። አንዳንዶቹ ከስረው በእርግጥ ከሲስተም ይወጣሉ። አንዳንዶቹ ደግሞ ብራንቾቻቸውን እያሰፉ እንደነ ሀይሌ ግራንድ ሀይሌ ገብረስላሴ ማለት ነው እንደነሱ ደግሞ ብራንቾቻቸውን በየጊዜው ላይ እየሰፉ ኮቪድ-19 ላይ ሆነን ራሱ አዳዲስ ሆቴሎችን ሲያስመርቅ ሰርፕራይዝ ያደርገን ነበር። እና እንግዲህ ያው ዞሮ ዞሮ አንዳንዱም ይዘጋል፣ አንዳንዱም ይከፍታል። ቢዝነስ ስለሆነ ሰው በሚያዋጣው ነው። ምክንያቱም ፍሪ ማርኬት ስለሆነ ልታስገድዱ አትችልም። ነገር ግን የአዲስ አበባ ሆቴሎች አሁንም ቁጥራቸው በጣም ያንሳል፣ አገልግሎታቸውም ደግሞ ዝቅተኛ ነው በሚል ብንይዝ ይሻል።
በአገሪቱ ያለው የሰላምና መረጋጋት ችግር የቱሪዝሙን ዘርፍ የጎዳው መሆኑን የሚናገሩት ባለሙያዎቹ ሆቴሎችም በውጭ ደንበኞችና በኮንፈረንስ ቱሪዝም ላይ ብቻ መንጠልጠል እንደሌለባቸው መክረዋል። መንግስት ከ80% በላይ በዕዳ የተሰሩ ናቸው የተባሉትን ሆቴሎች ሁኔታ በመመልከት የተለያዩ ድጋፍና ማበረታቻዎችንም ሊያደርግላቸው እንደሚገባ ተናግረዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
አድማጮች፣ በኢትዮጵያ ከሚታየው የፖለቲካ ለመረጋጋት ተያይዞ በተፈጠረ የቱሪዝም መዳከምና የውጭ ምንዛሬ ጉድለት ምክንያት በሆቴል ኢንዱስትሪው ላይ እየደረሰ ያለውን ተጽዕኖ የሚዳስሰውን ዘገባ ነው ተከታትለን የተመለስ ነው።
ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንዴ ወደ እናንተ የሚደርሰውን የመስታወት መሰናዶአችንን ነው እየተከታተላችሁ ያላችሁት። በአሜሪካ ድምጽ ራዲዮ የሚተላለፉ ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com ላይ በቀጥታ መከታተል ትችላላችሁ።
@voaamharic የፌስቡክ ሃሽታግ #voaamharic የኤክስ ወይም በቀድሞ አጠራሩ የትዊተር ገጻችን ነው። ተከተሉን፣ አስተያየቶቻችሁንም አጋሩን። ተከታዩ መሰናዷችን ደግሞ በኢትዮጵያ እየጨመረ የመጣውን የሙዚቃ አልበም ስራ ያስቃኘናል።
በኢትዮጵያ ከቅርብ ጊዜያት ወዲህ አዳዲስ የሙዚቃ አልበሞች በብዛት እየወጡ ነው። ባለፉት 3 ወራት ብቻ እንኳ ከ6 በላይ አልበሞች ወደ አድማጮች ደርሰዋል። በቅርቡ የመጀመሪያው የሙዚቃ አልበሙን ያወጣው ድምጻዊ ማስተዋል ያዩ ለምሳሌ ስራዎቹ በአድማጮች ዘንድ ያገኙት ተቀባይነት ለሁለተኛ ስራ መነሳሳት እንደፈጠረለት ይናገራል።
የሙዚቃ አስተማሪና ድምጻዊት ብሌን ዮሴፍ በበኩሏ በብዛት እየወጡ ያሉት የሙዚቃ አልበሞች የተለያየ የዘፈን ቀለሞች ይዘው እንደመጡ ገልጻ ይህም ለሙዚቃ አፍቃሪያን ከቀደሙት ዘመናት በተሻለ አማርጠው እንዲሰሟቸው እድልን የፈጠረ ስለመሆኑ ተናግራለች። ባለሙያዎቹን ያነጋገረው የመስታወት ባልደረባችን አስማማዋየ ነው፣ ተከታዩን አዘጋጅቷል።
ጉንጫ ያወጣም ሰንብር አይጎልም ቢሳም ከንፈር አቅፈው የላኩት ዳብሰው ከአካል ምልክት ሳይተው።
ማስተዋል እያዩ በቅርቡ የሙዚቃ አልበሞቻቸውን ከአድማጮች ጆሮ ካደረሱ ወጣት ድምፃውያን መካከል አንዱ ነው። የመጀመሪያ አልበም ስራው በመግቢያው ላይ ያዜመልንን መጥቼ ነበር በሚል የሰየመውን ጨምሮ 14 ዜማዎችን ይዟል። በዩቲዩብ የማህበራዊ ትስስር ገጽ ከተለቀቀ አንድ ወር የሆነው አልበሙ በአድማጮች ዘንድ እንደተወደደለት ማስተዋል ይናገራል።
በጣም ደስ ይላል ስሜቱ። አክቹሊ አልበም ጨርሶ ማውጣት በራሱ ብቻ በጣም ደስ የሚል ስሜት አለው፣ ትንሽ ረፍት አለው እና በተለይ ደግሞ ረጅም ጊዜ የወሰደ ስራ ስለሆነ ትልቅ የሆነ ደስ የሚል ስሜት አለ፣ እፎይታ አለው ጠቅለል ሳደርገው እና እዛ በተረፈ ደግሞ የሰዎችንም ደግሞ ሪስፖንስ ስታዩ ደስ ይላል፣ እጅግ በጣም ደስ ይላል። የሰራው ስራ ሰው ሲወድልህ ምናምን በጣም እጅግ በጣም ደስ ይላል። ፈጣሪ የተመሰገነ ይሁን። እንግዲህ ሌላ ምን ይባላል።
በአሁኑ ወቅት ከማስተዋል በተጨማሪ በርካታ ወጣት ድምፃውያንም የሙዚቃ አልበሞቻቸውን አጠናቀው ለአድማጮች እያደረሱ ይገኛሉ። ባለፉት 3 ወራት ብቻ እንኳን ሮፍና ኑሪ፣ አስቻለው ፈጠነ፣ የማርያም ቸርነት ወይም የማና ልዑል ሲሳይ አዲስ ስራዎቻቸውን ካበረከቱ ወጣት ድምፃውያን መካከል ናቸው። የሙዚቃ አስተማሪና ድምፃዊት ብሌን ዮሴፍ በብዛት እየወጡ ያሉት የሙዚቃ አልበሞች ልዩ ልዩ የዜማ ስልትና ቃና ይዘው የመጡ ናቸው ትላለች። ይህም ለሙዚቃ አፍቃሪያን ከቀደሙት ዘመናት የተሻለ የላይ ምርጫ እንዲኖራቸው እድልን የሰጠ ስለመሆኑ ትናገራለች።
በሀገራችን የሆነ የተገደበ አይነት የሙዚቃ ስታይል፣ የሙዚቃ መሳሪያም ብትል ቅንብርም ብትል በቃ ኤቭሪቲንግ ከለር፣ የአልበም ከለር የሚባለው ነገር አንድ አይነት ሆኖ ለብዙ ዘመናት ቆይተናል። አልበም ሲባል እኔ ማለት በቃ ቁጭ ብለህ ሁለት አልበሞችን እንኳን ሁለት አልበሞችን በጣም ፖፑላር የሆኑ አልበሞችን ስታይ የምታገኘው እንዳለ ሲክሴት ወይም ችክችካ የሚባል ምት ታገኛለህ። ከዛ አንድ ሁለት ሬጌ ጠብ ይደረጋል። ከዛ ስሎ ዘፈን መጨረሻው ትራክ ላይ ኢቨን የትራክ ነምበሩ ራሱ ሳይቀየር በቃ ህዝብ የሚፈልገው እንዲህ አይነት ነው ተብሎ አንድ ፖፑላር የሆነ ነገር እንደ ሞዴል ይዞ በቃ በጣም በጣም ተደጋጋሚ የሆነ ከለር ነው። በጣም ለብዙ አመት ፕሮጀክት ተደርጎ ነው አንድ ደግሞ አልበም የሚወጣው። 6-8 አመት ፈጀ እየተባልክ ሲወጣ የምታገኘው ኦልሬዲ ብዙ በቃ ብዙ የሰማኸውን አይነት ነው እና አሁን በቅርብ የሰማናቸው አልበሞች ላይ በርካታ የሙዚቃ አይነቶች ነው የወጡት። እንደ ኢትዮጵያ ሙዚቃ ብዙ ያልሰማናቸው ናቸው የሚመስሉ። አሁን በቃ በቅርብ ጊዜ የሰማናቸውን ራሱ እንደ ምሳሌ ማንሳት ብንሞክር ማለት ነው። በጣም ፎክ የሆነ ስራን አስቻለው አወጣ። በጣም ፎክ ነው። በጣም ቱባ የሆነ በደንብ በቃ ሀገረኛ ከሙዚቃው ጨዋታ እስከ ቅንብሩ ብዙ ቱባ የሆነ ነገር ሰምተን ከዛ ደግሞ የማን ደግሞ ሰምተናል። በጣም ወርልድ ፊውዥን ወይም ዓለም አቀፋዊ የሆነ ስሜት ያለው ከኢትዮጵያ ውጭ የሆነ የሙዚቃ መሳሪያዎችንም የከተተ። ከዛ ደግሞ ሌላ ፖፕ ስራዎችን ሰምተናል፣ በጣም እውቅ የለመድናቸውን የሚመስሉትን። ከዛም ካቨር ድጋሚ የሚሰሩ ስራዎችንም ሰምተናል። እና አሁን እነዚህ አማራጮች በአንዴ በተወሰኑ ወራቶች ውስጥ ነው የወጡት። እነዚህ መውጣታቸው በጣም ለአድማጭ ብዙ በቃ ምርጫ ነው የሚሰጠው። የቱን እንደሚወድና እንደማይወድ ራሱ ለመለየት ምክንያት የሚሆኑ ስራዎች ነው የሚሆኑት ማለት ነው። አማራጮች ሲበዙ የቱ እንደምትወድ የቱ እንደማትወድ ለማወቅ ትችላለህ። አንድ አይነት ነገር እየተሰጠ ሲሆን ግን ከባድ ሊሆን ይችላል። እና እኔ በጣም በጣም ትልቅ አድቫንቴጅ ሆኖ ነው የሚታየኝ።
ብሌን የሙዚቃ አልበሞች በዚህ መልኩ በርከት ብለው መውጣታቸውን ከሙዚቃ ዘመን ለውጥ ጋር አያይዛም ትመለከተዋለች።
በተመሳሳይ ጊዜ ብዙ አልበሞች የምናገኝበት ነገር ምናልባት ይሄ የዘመን ለውጦች የሚፈጠሩበት በኢትዮጵያ ሙዚቃ ላይ ያለ አይደለ? የሆነ ሲቀየሩ የሚያስታውቁ ዘመኖች አሉ። እየኖርክበት ሲሆን አንዳንዴ ኖቲስ ላታደርገው ትችላለህ። ካለፈ በኋላ ነው የምናስተውለው ይሆናል እንጂ አንዳንዴ ዘመኖች የሚቀየሩበት ፖይንት እሱ ቦታ ላይ ያለን ይመስለኛል። አሁን እንደ ሙዚቃ ደግሞ በሀገራችን ማለት ነው። ለዛ ይመስለኛል እንግዲህ አንዱም ሌላኛውም መገለጫ ይዘናል።
ዘመኑ በምን መልኩ እየተቀየረ ነው? በሙዚቃው
እየተቀየረ የሚመስለኝ የበለጠ ኢንዲቪዥዋል ኢፈርት ነው አሁን ያለው የግለሰቦች። አሁን በፊት ላይ በኦርጋናይዜሽን ወይ ደግሞ እንደ አሳታሚ አከፋፋይ ብዙ ነገሮች አሉ። አሁን ግን አሁን ያመጣው በቃ ዘመኑ በዩቱብ የመሆኑ ነገር ከዛ ሞር ኦንላይን የሆኑ ነገሮች የሶሻል ሚዲያው ዶሚኔት ማድረግ አንድ ላይ ሆኖ ሞር የራሳቸው የሆነ ነገር ነው የሚኖራቸው። አከፋፋይ ማሳታሚ ምንም ሳይሆን አንድ ሙዚቀኛ በራሱ የሚፈርት በግሩፕ የሚፈርት ሆኖ ግን በራሱ መንገድ የሚሄድበት ጊዜ ላይ ነው ያለ ነው። ይሄ ግምገማም የለም። አሁን የሳንሱሩ ጊዜም ታሪክ ሆኖ አለፈ። ከዛ በኋላ የአሳታሚዎቹም የሁሉም ነገር ታሪክ ሆኖ እያለፈ ይመስለኛል። አሁን ላይ በቃ የግለሰቦች ወይ ኢንዲቪዥዋል አርቲስቶች ልክ ዓለም ላይ ቀደም ብሎ ቢሆንም ይሄ ነገር በደንብ የተደላደለው እኛ ጋር ግን አሁን ያ ነገር እየተደላደለ ይመስለኛል። በቃ ሁሉም የራሱን አሻራ የሚያሳርፈው ራሱ በፈለገው መንገድ ራሱ ኦን በሚያደርገው መንገድ ከዛም ደግሞ በፋይናንሻሊም በገንዘብም ብታየው አንዴ ከሚከፈለው የበለጠ ላይፍ ታይም የሆነ ነገር ሁልጊዜም በቃ እንደ ሮያሊቲ የሚሆን እንደምን የሚሆኑ ነገሮችን እያሰበ የሚሰራ ትውልድ ላይ ያለን ይመስለኛለሁ።
እንዚራ በሚል የሰየመውን አልበሙን ሰርቶ ለማጠናቀቅ ረጅም ጊዜ እንደወሰደበት የሚናገረው ድምፃዊ ማስተዋል እያዩ በኮሮና ወረርሽኝ ወቅት የነበረው የጥሞና ሁኔታ ስራዎችን ለማፍጠን እንደረዳው ያስታውሳል። ይህም ምናልባት ሌሎችም በተቀራራቢ ጊዜ ልዩነት ስራዎቻቸው ለመልቀቃቸው ምክንያት ሊሆን እንደሚችልም ያስረዳል።
የሚገርምህ ይሄ ዘመኑ ጥሩ ሆነና በደንብ ብዙ ዲጂታል ፕላትፎርሞች አሉ። ኢቨን አሬንጅመንትም ወይም የሙዚቃ ቅንብሩም የሚሰራበት ወይ ሞር ዲጂታል ዲጂታላይዝድ የሆነ አሰራር ነው እና ስራውን የማቅለሉ መንገድ በደንብ ጥሩ የሆነው በዛ ምክንያት ይመስለኛል። የድሮቹ ሪከርዲንጎች እንደምታውቀው አናሎግ ሪከርዲንጎች ናቸው። በዛ ላይ ሲቀዱም ደግሞ በጣም ስህተቶቹን የማረሙ መንገድ በጣም አስቸጋሪ ስለነበረ ብዙ ጊዜ በተደጋጋሚ ይቀዳ ነበር እና ዲስትሪቢሽኑም ኦዲዮ ፕላትፎርሞች አልነበሩም። ጀስት ሬዲዮ ጣቢያዎች፣ አንድ ሁለት ሬዲዮ ጣቢያ እና ቴሌቪዥን የተወሰነ ነው የነበረው፣ ወይም ደግሞ ቲያትር ቤት ላይ ምናምን ነበር የሚያቀርቡት። በዛ ምክንያት ይመስለኛል ብዙም ሙዚቀኛውም ጥቂት ስለነበረ ሲስቱም ዘፋኞች ነው ጀምሮ የሚሰራው ስራ ጥቂት ነበር። አመት ባልተጠብቀው ምናምን ነበር የሚወጣ። አሁን ግን ብዙዎቹ ይሄ ኮቪድም ዓለም ላይ የነበረው በሽታ አርቲስቱን በተለይ ደግሞ ቤቱ ቁጭ ብሎ እንዲያሰላስልና እንዲሰራ አግዞታል ብዬ ተስፋ አደርጋለሁ፣ እኔንም ጨምሮ ማለት ነው። ለዛ ይመስለኛል አሁን በተደራራቢ ብዙ ስራዎች አንድ ላይ የወጡበት ምክንያት ለዛ ይመስለኛል። ሰውም ደግሞ የወደደውን መርጦ የሚሰማበት ጊዜ ላይ ስለሆነ ያለው በዛ ምክንያት ይመስለኛል አሁን እንደዚህ ሆነው።
በእርግጥ የወረርሽኙ ወቅት ለአልበም ስራዎች ዝግጅት ሚና እንደነበረው የምታምነው የሙዚቃ መምህርቷ ብሌን በበኩሏ የሙዚቃ አልበምን ሰርቶ ማጠናቀቅ የሚያስገኘው የሙዚቃ አፍቃሪያን ከበሬታም አሁን ለታየው ተነሳሽነት ሌላው ምክንያት ሊሆን እንደሚችል ታክላለች።
ሙዚቀኞችም በአድማጭም ዘንድ ያለው አልበም ላለው ሰው በቃ የበለጠ ትጋቱንም መሰረት በማድረግ ሊሆን ይችላል፣ ወይ በርካታ ስራዎችን ጊዜ ወስዶ መስራቱንም ብዙ ነገሮቹ ብቻ ለሆነ ሰው አንዱ ሌላኛው የምንሰጠው የክብር አንዱ መለኪያ ሳንነጋገር የተስማማንበት የሚመስል ሀሳብ አለ እና ነጠላ ዜማ ብቻ ያለው ሰው ሲተችታ ያለ እና እሱ ነገር ሳናስበው መሆን አስበ ነው ኩዌሽን ሊያደርግ ይችላል። አንድ ሙዚቀኛ አንድ ዘፋኝ በቃ ትልቁ እንደ አላማ አድርጎ እንደው እስከዛ ድረስ ነጠላ ዜማ እየሰራው ልቆይ እንጂ አልበሜንማ እንደዚህ በዚህ ጊዜ ስራ አልበሜንማ ሳልሰራ ነው የሚለው ትልቅ እንደ ግብ ነው። ደግሞ ስታስበውም በጣም ብዙ ልፋት በዛ በጣም ብዙ ጊዜና ብዙ ነገር የሚወስድ ነገር ስለሆነ እንደሱ መባሉም አያንስበትም በእርግጥ። እና እሱ ነገር አንዱ ምክንያት ይመስለኛል።
በዘመኑ በተለይም የማህበራዊ ትስስር ገጽ መተግበሪያዎች ሙዚቀኞች ወደ አድማጮች በቀላሉ ስራቸው እንዲያደርሱ አስችሏቸዋል ትላለች መምህርት ብሌን ዮሴፍ። ይህም የራሱ አሉታዊና አዎንታዊ አስተዋጽኦ እንዳለው ታመለክታለች።
የሙዚቃ ጥራትን በሶሻል ሚዲያ ውስጥ ባለው ጩኸት በሱ መለካት ልክ ላይሆን ይችላል፣ ግን ዘመን እንደዚህ ነው። የራሱን አድቫንቴጅ ሲሰጥ ሁልጊዜም ደግሞ ከጎኑ ይዞት የሚመጣው ነገር አለ እና ሁሉም ነገር በቃ ሊሰካካል ልክ ሊሆን አይችልም ብዬ አስባለሁ። በተለይ አርት ላይ ሁሌ ሁሉም ዘመን ላይ እንዲህ ነው የሚያስማማ ፕላትፎርም ኖሮት አያውቅም። ሁሌም ኮምፕሌን የሚኖርበት ነገር ይኖራል፣ የትኛው ያመዝናል የሚለውን ማየት ነው። እና ሁልጊዜም እንዳልኩ ዲስአድቫንቴጅ ሊኖር ይችላል፣ ወይ ደግሞ ማይሆን ወይ ይሄ እንዲህ ሊሆን ነው እንዲህ ነገር የምትለው ነገር ሊገጥምህ እንዳለ ሆኖ፣ ግን እንደው በንጹህ በቀና ልቦና ስታየው በጣም የሚገርሙ የሙዚቃ ባለሙያዎች ፍንትው ብለው የወጡበት ጊዜ ነው አሁን ካለንበት ዘመን ጋር ማለት ነው። በፊት ላይ ወይ በሲዲ ወይ በካሴት የተወሰኑ አንጋፋዎችን ብቻ ነበረ ደጋግመን የምናየው። ከሆነ ጊዜ በኋላ የነጠላ ዜማውም ከመጣ ከዛም ደግሞ አሁን ወደ አልበም ሲመጣ እነዛ ሲተጉ የነበሩት በነጠላ ዜማው ስራ ላይ አሁንም ድረስ እነሱ ናቸው ወደ አልበም መንፈስ ውስጥ መጥተው በጣም በቃ የሚያስደንቁ ስራዎችን ሲሰሩ የምታየው እና ይሄ የዘመን ሽግግር የሚመስለኝ አንዱም እሱ ነው። አንደኛ ወጣቶች በጣም ክሬቲቭ እየሆኑ ነው። ከዛ ክሬቲቭ መሆን ብቻ አይደለም፣ በፊት ክሬቲቪቲው ፈጠራ የሚሰሩት ሰዎች ጠፍተው አይመስለኝም። ያን ነገር እንዴት ሆኖ ወጥቶ ለሰው ይደርስ የሚለው ዋናው ትልቁ ጉዳይ ይመስለኛል። እና አሁን በጣም በቃ የሚሞክሩ በደንብም ደግሞ የሚችሉ ሰዎች ፊት ለፊት ሲሆኑ ታያለህ እና ሲመጡ ታያለህ። የጊዜ ጉዳይና በቃ የመጽናት ጉዳይን ነው እኔ ትልቅ ጉዳይ ብዬ የማስበው እንጂ በጣም ብሩህ የሆነ ነገር ነው የሚታየኝ።
ጎንደር ተወልዶ ባህር ዳር ያደገውን ማስተዋል እያዩን ብዙዎች በቴሌቪዥን መስኮት በተላለፉ የሙዚቃ ተሰጥኦ ውድድሮች ላይ ያውቁታል። በቅርቡ በሙሉ አልበም ስራው የመጣው ድምፃዊ ማስተዋል የሁለተኛ አልበም እቅዱንና ቀጣይ ትልሞች በተመለከተ በሚያወጋን ሀሳቡና በሚያንጎራጉርልን ሁለተኛ ዘፈኑ ግብዣ ልሰናበታችሁ።
እንግዲህ አሁን ያለው ጾም አብይ ጾምና የረመዳን ጾም አንድ ላይ የመጣበት ትልቅ ጾም ነው። ከዚህ በኋላ እግዚአብሔር መቼም ሀገራችንን ሰላም ያደርግልንና እኛንም እድሜ ይስጠንና ከጾሙ በኋላ ልክ ፋሲካ እንደተፈሰከ ከዳግማ ትንሳኤ በኋላ አንድ ሪሊዝ ኢቨንት ስላላደረግን ስላልሰራ አርቲስቶቻችንን ባለሙያዎቹንም ሰብሰብ አድርገን ሪሊዝ ኢቨንት እናዘጋጃለን ብለን ተስፋ እናደርጋለን። ኦልሬዲ ፕሮግራሙን ጀምረናል። ፕሮሰሱም ሌሎችም የኮንሰርት ጥያቄዎች ምናምን አሉ። እንደ የሁኔታው በዛ መንገድ የምንሰራ ይሆናል ብዬ ተስፋ አድርጋለሁ። አልበም ፕሮሰስ ነው። ዛሬም ነገም ምናምን የምትጀምረው ወይም ደግሞ ቀጠሮ ይዘህ የምትሰራው ስራ ስላልሆነ ልክ አልበሙ ከወጣ በኋላም ያው ሁላችንም ስራ ላይ ነን። እንግዲህ እየሰራን ነው። ምን ይዘን እንደምንመጣ እንግዲህ ፈጣሪ እንግዲህ እንዲጨምርበትና ጥሩ ነገር ይዘን እንደምንመጣ ተስፋ አለን።
እሺ ማስተዋል፣ እስኪ የመጨረሻ አድማጮቻችንም የስንበት እንዲሆን ከአልበሞች ስራዎች የመሰናበቻ ትንሽ አንጎራጉርልንና እኛም ፕሮግራማችን ጨርስ።
እሺ ግጥምና ዜማውን የሰሩትን ሰዎች በዚህ አጋጣሚ እንዲሁም ተነግሩን የሰሩት ልጆች ቤዲት ልስጥና ትንሽ አንጎራጉራለሁ። እቴ የሚለውን ስራ ነው ማንጎራጉርላችሁ። ዜማውን የሰራው ምረታል ደስታ ይባላል። ግጥሙን ደግሞ የጻፈው ናትናኤል ግርማቸው ነው። ሙዚቃ ቅንብሩን ሚካኤል ኃይሉ ቆንጆ አድርጎ ነው የሰራው። ትንሽ አንጎራጉራለሁ።
ስንቴ ልማረክሽ ልማረክሽ በውበትሽ ስንቴ ልሽ በኩራት ልሽ በኩራት እያጣው ቃላት ለዘመኑ ነሽ ትዝታ ነሽ ትዝታው እንኳን እንደኔ ለተረታው ላልፎ በያጁ ነሽ ቁንጅና ነሽ ቁንጅናው እንኳን ደትሽ ለሚዘናው
ትንሽ ረፍት አድርገን ተመልሰናል። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የእሁድ ምሽት መስታወት መሰናዷችንን ነው እየተከታተላችሁት ያላችሁት።
ተከታዩ ዝግጅታችን ደግሞ ስኬታማ ልጆችን የማሳደግ ሚስጥር ምንድን ነው ይለናል።
ደረጀ፣ ፓሪንቶን ምን እንደሆነ ታውቃለህ?
ምንድን ነው ሊሊ? ሰምቼውም የማላውቀው ቃል ነው። ምን ማለት ነው?
ተከታዩ ዝግጅታችን የሚነግረን እሱን ይሆናል። እንደምታውቀው ወላጆች ልጆቻቸውን በሚያሳድጉበት ወቅት የሚጠብቃቸውን ከፍተኛ ኃላፊነት ለይተው እንዲያውቁና ለእያንዳንዱ የእድገት ደረጃ እንዲዘጋጁ የሚረዱ የተለያዩ ስልጠናዎች በአዲስ አበባ ላይ መሰጠት ጀምሯል። ያዘጋጀው ኦአሲስ የተሰኘ ተቋምም የስልጠናው ዓላማ እድሜ ልክ በሚዘልቀው ልጅን የማሳደግ ሂደት ውስጥ ሁለንተናዊ የልጆች አስተዳደግ ምን እንደሚመስል ግንዛቤ ለመፍጠር መሆኑንና ወላጆች ለማህበረሰብ ግንባታ ያላቸው ሚና ላይ ትኩረት ባደረገ መልኩ መዘጋጀቱን ገልጾልናል።
ከአሰልጣኞቹ አንዱ የሆኑትን የስነ ህይወት ሳይንስ ባለሙያና የስነ ልቦና አማካሪ አቶ ሽመልስ ገበየሁን አነጋግረሻቸዋል። ፓሬንቶን ምንድን ነው ከሚለው ጀምሮ በልጅ አስተዳደግ ዙሪያ ያደረጋችሁትን ቆይታ ተከታትለን እንመለስ።
እስኪ መጀመሪያ ፓሬንቶን ምን ማለት ነው ከሚለው እንነሳ።
ፓሬንቶን የሚለውን ቃል ከሁለት የተለሌሎች ቃላቶች ነው እንትን አድርገን ያመጣ። አንደኛው ፓረንቲንግ ነው፣ ከዛ ደግሞ ማራቶን እና ፓሬንቶን የፓረንቲንግ ማራቶን የሚለውን ስያሜ ሊሰጠ ነው እና የወላጅነት ማራቶን ብለን ልንወስደው እንችላለን።
እንግዲህ ወላጅነት ብለን ስናወራ አንዳንድ ጊዜ ሲረገዝ ጀምሮም የሚጀምር ኃላፊነት ይሆናል እና የወላጅነት ኃላፊነት ስንል ምን ምን ነው የሚያካትተው?
የወላጅነት ማራቶን ነው፣ ያውም ደግሞ የመጨረሻ መስመር የሌለው ማራቶን ነው ብለን ስናስቀምጥ፣ በተለይ ደግሞ እንደኛ እንደ ኢትዮጵያውያን ባለው ባህል ውስጥ የመጨረሻ መስመር የለውም። የወላጅነት ሚናችን ፎርሙን ይቀይራል፣ ቅርጹን ይቀይራል እንጂ ይቋረጥ አይደለም። አሁን ማህፀን ውስጥ እያሉ ልጆች ወላጆች የሚኖራቸው ሚና አለ። ከዛ ደግሞ ያንን እንክብካቤና የሚያስፈልገው ነርቸሪንግ አካሄደው ደግሞ ልጆች ይወለዳሉ። ከተወለዱ በኋላ በየእድሜ ደረጃቸው የሚጠበቀው አለ። ኢቨን 18 ዓመት ሞልቶ ጭራሽ አሁን እኛ ጋር እንደውም ወደ ዩኒቨርሲቲ የሚገባበት ትራዲሽናል ኮሌጅ ነው ከ18-24 ያለው። ያ ደግሞ ወደ ቀጥታ መስመራቸው እንዲሻገሩ አሁንም የወላጅነት ሚና ይቀጥላል። ትምህርታቸው ላይ ውጤታማ እንዲሆኑ አስፈላጊውን ድጋፍ እያደረጉ ወደ መደበኛ ትምህርት ያልሄዱትም ደግሞ ራሳቸውን እንዲችሉ በተለያየ የስራ ዘርፎች ተሰማርተው አሁንም የወላጅነት ድጋፍ አለ። ከዛ አግብተው ሁሉ ሳይቀር ሲወልዱ ምን ሲሉ ሁሉ እንደገና ወላጆች በማድረስ በምን ለማገልገል ምን ለማለት አሁንም ሚናቸው ይቀጥላል ማለት ነው። ሚናው ግን ይቀየራል። አሁን እዚህ ጋር አማካሪ ነው የሚሆኑት ማለት ነው። አድራጊ፣ ወሳኝ ምናምን የነበሩት ሰዎች አሁን ደግሞ ሚናቸው ወደ አማካሪነት ደግሞ ይቀየርና ይቀጥላል ማለት ነው።
እስኪ እንደ ወላጅነትን እናነጻጽር። በዚህ ዘመን ያለነው ወላጆችና ከኛ በፊት የኛ እናቶችና አባቶች ደግሞ የነበረው ወላጅነት ይለያያል? ኃላፊነቱ ወይም የሚኖረው ሚና ይለያያል?
ባለፈውም ዘመን በአሁኑም ዘመን እንዳሉ የቀጠሉ ጉዳዮች አሉ። የተለወጡም ደግሞ ነገሮችን ማየት ይቻላል። በተለይ እንደው አሁን በቀደመው ጊዜ ከባድ የነበሩ ነገሮች ልጅ በማሳደግ በወላጅነት መንገድ ውስጥ ከባድ የነበሩ ነገሮች አሁን ጊዜው ወቅቱ ያቀለላቸው አሉ። በአንጻሩ ደግሞ በቀደመው ጊዜ ቀለል ያሉ የነበሩ ነገሮች አሁን ወቅቱ ያወሳሰባቸው ነገሮች አሉ። እንደምሳሌ ብናነሳ ቀደም ሲል ልጅ ማሳደግ የግል የእናት የአባት ብቻ ሚና አልነበረም። ልጅ በማሳደግ ሂደት ውስጥ ብዙ አጋዥ አካላት አሉ። በተለይ እንደ ማህበረሰብ እንደ ኮሚኒቲ የመተጋገዙ ነገር በጣም በቃ አንድ ልጅ ሰፈር ውስጥ ከተወለደ የእናትና የአባቱ ብቻ ሳይሆን የማህበረሰብ በቃ የዛ ሰፈር የዛ አካባቢ ልጅም ነው ሆኖ የሚያድገው። በዛ ወቅት ላይ የመረጃ ምንጮቻችን አነስተኛዎች ነበሩ። በዋነኛነት ትምህርት ቤት፣ ከዛ አለፍ ሲል ወላጆች እና በቅርብ የምናገኛቸው ጓደኞች፣ እነሱ መረጃ የሚያገኙበት ምንጭ በጣም ቴሌቪዥን ጣቢያው ብንል ሬዲዮ ብንል ምናምን በጣም ጥቂት የሬዲዮ ጣቢያዎች፣ አንድ ቴሌቪዥን ጣቢያ የነበረበት ጊዜ ነው የነበረው። ከዛ አንጻር ለነገሮች የመጋለጥ እድላችን በበጎ ሚሆን በጎ ባልሆነ መንገድ የተገደበ ነበረ። አሁን ላይ ስንመለከት በአንድ ወገን ማህበራዊ ስትራክቸሩ በጣም እየሳሳ መጥቷል፣ ወደ ግላዊነት እየመጣ ነው። በግላዊ የህይወት መንገድን የሚከተሉት አለማት ላይ ያንን የሚደግፍ ተቋማት ፈጥረዋል አስቀድሞ ማለት ነው። ስለዚህ ሰው ብዙ አይቸገርም፣ ወደ ተቋማቱ ይሄዳል። እኛ ጋር ምንድን ነው የሆነው? እነዚህ ማህበራዊ መዋቅሮቻችን እየሳሱ ሲመጡ እሱን ሊተካ ወይም የዛን ሚና ሊሸፍንልን የሚችል ግን ጠንካራ የሆነ ዘመናዊ መዋቅሮችን አልፈጠርም። አሁን በጣም ፈታኝ የሚያደርገው እሱ ነው። ልጄ በልጄ ጉዳይ ሲቸገር የት ነው የሚሄደው? እንዴት አድርጌ ነው አስቀድሜ ስራሴን ለጋብቻ የሚሆን ለወላጅነት ማዘጋጀው? ስለዚህ ልጅን ማሳደግ በጣም ፈታኝ ያደርጎታል። ከዛ ውጭ አለም ዝርግ ሜዳው ላይ ላሁን ከዛንዘር መረጃ በጣም በሰፊው ሜዳ ላይ ነው ያለው። ቀድሞ እኮ ወላጆቻችን ይፈልጋሉ፣ የታለች መልሳ ግባ ወደ ቤት። ቤት ከገባው በኋላ በቃ እኔ ሴፍ ነኝ፣ እናቴ መረፍ ትላለች፣ አባቴም ያርፋል። አሁን እኮ ልጆች ቤት ገብተው ይጠፋል። በቴሌቪዥኑ በጣም ብዙ ሺህ ቻናሎች ናቸው የሚመጡት። ስልካቸውን ሲከፍቱ ብዙ ሚሊየን ቢሊየን መረጃዎች ነው የሚያገኙት። እዛ ውስጥ ገብተው ከቤት ሳይወጡ የሚጠፉ ልጆች አሉ።
ብዙ ወላጆችን በተለይ አሁን ወላጅ የሚሆኑ ወላጅነት አሁን ከበፊቱ የበለጠ ፈታኝ ነው የሚሉበት ምክንያትም ይሄ ይመስለኛል። እና ለዛ ነው ስልጠናው ያስፈለገው። እንዴት ነው ይሄንን ስልጠና ለማህበረሰቡ ለመስጠት የተዘጋጃችሁት? ማናችሁስ የምትሰጡት?
ኦሲስ ስልጠናና ማማከር የሚል ድርጅት አቋቁመን፣ ያ ድርጅት በዋነኛነት ልጆቹ ላይ ከዛ ደግሞ ወላጆች ላይ ትዳር ላይ ትኩረት አድርጎ የሚሰሩ ስልጠናዎችን ነው የሚሰጠው እና ፓሬንትሆን አንዱ የስልጠና ፓኬጅ ነው። ሁለንተናዊ የሆነ የልጆች አስተዳደግ ላይ ትኩረት አድርገው ነው የሚሰራው። ስንነሳ የምንነሳው ምንድን ነው? ወላጅነት የሚጀምረው እኛ ልጆች ስንወልድ ሳይሆን እኛ ራሳችን ስንወለድ ነው ከሚለው ነው። ስለዚህ ልጆች የሌላቸው ገና ልጅ ያልወለዱም ሰልጣኞች በስልጠና ውስጥ ይካተታሉ። ልጆቻችን ላይ አንዳንዴ ሳናቀው ለጥቅማቸው ብለን ግን የምንሰራው ስህተት አለ። ስህተታችን እንዴት ነው የምናርመው? ከልጆቻችን ጋር ያለን ተግባቦት፣ ይህ ኮሚኒኬሽናችን ምንድን ነው መምሰል ያለበት? እንግዲህ ውድድሩ ቅድም አንቺ እንዳነሳሽው ከሶሻል ሚዲያው፣ ከሌላው ሚኒስትሪ ሚዲያ፣ ከብዙ ከጓደኞቻቸው ከሚሰሙት መረጃ ጋር ነው። እንግዲህ አሁን ከዛ ለየት ባለ መንገድ ጆሮ እንዲሰጡን እንጠብቃለን። ውድድሩ በጣም ከባድ ነው። ከዛ አንጻር እዚህ ላይ ወላጅን የመነሻ ስልጠና ነው። ከዛ ግን እየተሰፈረ እንደ የእድሜ ደረጃውና እንደ የተለያዩ የወላጅነት ፈተናዎች እነዛን ጥያቄዎችን መልሱ ተከታታይ ስልጠናዎች ይኖሩታል።
በለአስራዎቹ እድሜ ላይ ያሉ ወላጆች በዋነኛ የሚፈትናቸው ምንድን ነው?
13-18-19 ዓመት ድረስ ያለው እድሜ እጅግ በጣም ወሳኝ የለውጥ እድሜ ነው። ልጆች ያላቸው የህይወት ጥያቄ ይቀየራል። በተለይ ደግሞ ስለ ማንነታቸው መጠየቅ የሚጀምሩበት እኔ ማን ነኝ? ወዴት ነው የሚሄደው? ምንድን ነው እዚህ የማደርገው? እነዚህን የመሳሰሉ ከበበት ጥያቄ አእምሯቸው ውስጥ የሚፈጠርበት ያንን ለመመለስ ደግሞ በራሳቸው የአእምሮ እድገታቸው ገና አቅሙን ያላዳበረበት ስሜታዊ የአእምሮ ክፍል ዳብሮ ግን ምክንያታዊ የሆነ ይሄ የአእምሮ ክፍል ደግሞ ገና በደንብ ያልዳበረበት እድሜ ሆኖ እናገኛቸው። እዚህ እድሜ ላይ ሲገቡ ብዙ አይነት ለውጦች ይከሰታሉ በልጆች ውስጥ። አንዱን ለውጥ ብናነሳ በተለይ ወላጅ ጋር አለመግባባት ከሚፈጥሩት ነገሮች ውስጥ ልጆች በህፃንነታቸው ብዙ ጊዜ ችግራቸው የሚለየው መፍትሄ የሚፈለግለት በወላጆቻቸው ወይም ደግሞ ከነሱ እድሜ ከፍ በሚል ሰው ነው። ችግሮቻቸውን የመለየትና የመፍታት አቅም ሳያዳብሩ እዚህ እድሜ ላይ ይገባል። ምንድነው አድግ ያለው ለራሴ አውቃለሁ የሚለው ደግሞ ስሜት ነው። ችግሮች ሲያጋጥሟቸው እነሱ ውሳኔ የሚጠይቅ ነገር ሲመጣ እንዳይፈቱት የልምድ እጥረት የአቅም ውስንነት አለ። እንዳይጠይቁ ደግሞ አድግ ያለው አውቃለሁ የሚለው ነገር አለ። እዚህ ላይ ደግሞ ወላጅ እዚህ እድሜ ላይ ያሉ ልጆችን እንዴት ማቅረብ እንዳለበት ችሎታው አቅሙ ሳይኖረው ሲቀር ወደ ወላጅ ለመምጣት ራሱ ብዙም አይፈልጉ። ወላጅ እዛ ቆሞ አይደለም ልጆቹ ኑ ማለት ያለበት፣ ወደ ልጆቹ ቦታ ወርዶ እነሱ ሜዳ ላይ መጥቶ ስሜታቸውን ተረድቶ ፍላጎታቸውን ሀሳባቸውን አዳምጦ ነው መነሳት ያለበት። እነዚህን የመሳሰሉት የእድሜው ተፈጥሯዊ ፈታኝ መሆን የለውጥ እድሜ መሆኑ ለዛ ለውጥና ደግሞ ፈተና ወላጆች ደግሞ በአግባቡ ራሳችን አለማዘጋጀታችን እድሜውን ከባድ ስለሚያደርጉ ትልቁ ችግር ቲኔጅ እድሜ ላይ ያሉ ልጆች ናቸው።
ወላጆች አሁን የጠቀስካቸውን ኃላፊነቶች ባልተወጡ ወይም ደግሞ በተገቢው መንገድ ባልሄዱ ቁጥር እና ከልጆቻቸው ጋር ያለው መራራቅ ወይም ክፍተት እየበዛ በመጣ ቁጥር ምንድን ነው የሚፈጥረው በማህበረሰብ ውስጥ የሚፈጥረው ተጽዕኖ?
ስናሳድግ የምናሳድገው ህፃናትን አይደለም፣ የነገውን ወላጆች የነገውን መሪዎች ነው እያሳደግን ያለ ነው። ፓረንቲንግ ላይ ተቃና ጥሩ የወላጅነት መንገድ ተከትለን ስንሄድ ጥሩ ወላጆችን ጥሩ መሪዎችን የተለያየ ሙያ ላይ የሚገቡ ጥሩ አገልጋዮችን እያፈራን እንሄዳለን። ያን ባላደረግን ቁጥር እንግዲህ ማህበረሰብ መነሻው ቤተሰብ ስለሆነ ቤተሰብ የታመመ ቤተሰብ ይፈጠራል ማለት ልጆች ወይ ባልተገባ ጤናማ ባልሆነ አቅጣጫ ህይወታቸውን ሲመሩ እናያለን። እዛ ቤት ውስጥ ሆነው አንዳንድ ልጆች ቤትን ጥሎ ሲወጡ እናያለን። ምን አሁን የምንሰማው በቃ ሶሻል ሚዲያ ላይ ራሱ ፖስት እያደረጉ በቃ ራስን የማጥፋት ምናምን ትራዎች ሁሉ እዚህ ቲኔጅ እድሜ ላይ ያሉ ልጆች ሲፈጽሙ እናያለን። ይህ ማለት ምንድን ነው? እንደ ማህበረሰብ እነዚህ ሁሉ ትላልቅ ችግሮች ናቸው። ከወላጅነት መንገድ አንጻር ችግር ተፈጠረ ማለት እንግዲህ የታመመ ማህበረሰብ የታመመ ነገንም ነው ጥለን የምናልፈው እና ወላጅነት እጅግ በጣም መሰረታዊ የማህበረሰብ ግንባታ መንገድ ነው እና እዛ ጋር ስንታመም እንደ ማህበረሰብ ህመሙ ከባድ ነው።
ወላጆች ይሄንን ስልጠና በምን መልኩ ነው ማግኘት የሚችሉት? በነፃ ነው የሚሰጠው? መሳተፍ የሚፈልግ ሰው እንዴት ነው የሚያገኛችሁ?
በነፃ የሚሰጡ ፐብሊክ ሴሚናሮች አሉ። ያው በነፃ ሲባል ሌላ አካል ከፍሎባቸዋል ራሱን የቻለ ወጪ ስላለ። ከዛ ውጪ ደግሞ በተለይ በአነስተኛ ቁጥር የሚደረገው ስልጠና ደግሞ ክፍያ እየፈጸሙ የሚወስዱት ነው። ከዛ በግል ደግሞ በግል ኮችንግ እና ካውንስሊንግን የሚፈልጉ ሲኖሩ ደግሞ ልክ እንደዚሁ ፐርሰናል በሆነ ደረጃ በሶስት ደረጃ ነው የሚሄድ። በሶሻል ሚዲያውም በሜንስትሪም ሚዲያውም ላይ ማስታወቂያዎችን እናስነግራለን። እዛ ላይ ይመዘገባሉ። በዛ መሰረት እየመጡ ይሳተፋሉ ማለት ነው።
በጣም አመሰግናለሁ። እንደው ለማጠቃለል ከአንድ ወላጅ ምን ይጠበቃል የሚለውን እንደው ምክር ቤት ጣል አድርገው በዛ እንለያይ።
በተለይ ልጆች ሁለት መሰረታዊ ፍላጎት አላቸው። ከምግብ ከመጠለያ ከልብስ ምናምን ያለፈ መሰረታዊ ፍላጎት አላቸው። አንደኛው መሰረታዊ ፍላጎታቸው ትኩረት ነው፣ አቴንሽን። ልጆቻችን አይናችንም ጆሮአችንንም ይፈልጋሉ። አካላችንን ብቻ ሳይሆን ስሜት ለስሜት መገናኘታችንን ይፈልጋሉ። ስለዚህ ከልጆቻችን ጋር አብሮ መሆን በጣም ወሳኝ ነገር ነው። ሁለተኛው ነገር ደግሞ ፓወር ወይም ኃይል የሚባለው ስልጣን የሚባለው ነገር ነው። ተፈጥሮ የቸረቻቸው ነፃ ፍቃድ ነፃ ምርጫ አለቻቸው ልጆች የትኛውም እድሜ ላይ ገና ከህፃነታቸው ጀምሮ። ስለዚህ ልጆቻችን የሚቀየሩት መስራት ያለብን በራሳቸው ነፃ ፍቃድና ምርጫ በጉዳዮቹ ላይ አምነው ውሳኔ ሰጥተው ወደ ተግባር እንዲገቡ በማድረግ ነው። በማስፈራራት በመቆጣት እንዲህ ካልሆነ ወዮልህ በማለት ካደረግ ነው የስልጣን ጥያቄ አለ። እኛ ፊት ሊያደርጉት ይችላሉ፣ ዞር ሲሉ ግን አያደርጉት። የሆነ እድሜ ላይ በዛ መልክ አክት ሊያደርጉ ይችላሉ። ከዛ በኋላ ከፍ ካሉ በኋላ ግን እምቢ ማለት ይጀምራሉ። ስለዚህ ልጆቻችንን ማሰልጠን፣ ልጆቻችንን መምራት፣ መንገድ ማሳየት፣ ማስተማር ይጠይቃል። ይሄ ትዕግስት የሚፈልግ ስራ። ስህተት ሲሰሩ ደግሞ ከስህተት እንዲማሩ እያንዳንዱን ስህተታቸውን የማስተማሪያ እድል አድርገን እየተጠቀምን መምራት ከቻለን ልጆቻችንን ሁለንተናዊ በሆነ መንገድ ቀርጸን ማሳደግ እንችላለን። አለበለዚያ ከአንድ ጎን ብርሃን እንዳገኘ ተክል ወደ አንድ ወይ በአካላቸው ጥሩ ይሆናሉ፣ ማህበራዊ ህይወት የለም፣ ወይ በትምህርታቸው ጎበዝ ይሆናሉ፣ ነገር ግን አካላዊ ጤንነታቸው ጥያቄ ውስጥ ነው። እንዲህ እንዳይሆን ከሁሉም አቅጣጫ ብርሃን ሊያገኙ የሚችሉበትን ስራ መስራት አለብን። ይሄ እንግዲህ ሁለንተናዊ ወላጅነት ነው።
በጣም ነው የማመሰግነው አቶ ሽመልስ፣ እግዚአብሔር ይስጥልኝ። ከኛ ጋር ለነበረው ቆይታ እጅግ አድርጌ አመሰግናለሁ።
እኔም በጣም አመሰግናለሁ።
የተለያዩ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ጉዳዮችን የዳሰስንበት የምሽቱ መስታወት መሰናዶአችን ይህን ይመስል ነበረ። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀ ደስታና
እኔ ስመኝሽ የቆየ ነበርኩ። አብራችሁን ስለነበራችሁ እናመሰግናለን። ሰላም፣ ደህና ደሩ።